ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ ሐምሌ 13 2013 ዓ.ም ዝግጅታችን ጀመረ።
የዛሬ ቀን የለውጥ ቀን ነው።
የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ ናቸው። 1442ኛው የኢድ አል አድሃ ወይም አረፋ በዓል አከባበርን በተመለከተ ሰፋ ያለ ዘገባ ይኖረናል። ጤና ይስጥልን፣ እንደምናመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ .voanews.com በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። ዜናውን የማሰማችሁ ቆንጂት ታዬ ነኝ። 1442ኛው የኢድ አል አድሃ የአረፋ በዓል ዛሬ በኢትዮጵያ በተለያዩ ስነ ስርዓቶች ተከብሯል። በአዲስ አበባ ስቴዲየም በርካታ የእምነቱ ተከታዮች፣ የሃይማኖት አባቶችና ሌሎች እንግዶች በተገኙበት በከፍተኛ ድምቀት በዓሉ ተከብሯል። በስነ ስርዓቱ ላይ መልእክት ያስተላለፉት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዚደንት ተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ አረፋ የመተሳሰብ የአንድነትና የአብሮነት በዓል መሆኑን አሳስበዋል። የአዲስ አበባውንና በተለያዩ የሀገሪቱ ክፍሎች የበዓሉን አከባበር የያዙ ዘገባዎች በመጽሔት ክፍለ ጊዜ አሰናድተናል። የእስልምና እምነት ተከታይ አድማጮቻችን እንኳን ለኢድ አል አድሃ በዓል አደረሳችሁ። በመላው ዓለም የእስልምና እምነት ተከታዮች የኢድ አል አድሃን በዓል በአሁኑ ወቅት ባለው የኮቪድ-19 ወረርሽኝ ስጋት ድባብ ውስጥ ሆነው እያከበሩ ነው። የዘንድሮ በዓል እየተከበረ ያለውም ከፊተኛው በበለጠ ፍጥነት የሚዛመተው የኮሮና ቫይረስ ዝርያ ዴልታ የደቀነው ስጋት እየተባባሰና አንዳንድ ሀገሮች እንደገና አዳዲስ ወረርሽኙን መከላከያና መቆጣጠሪያ ገደቦችን እያጸኑ ባሉበት በአሁኑ ወቅት መሆኑ ነው። ትግራይ ውስጥ እንደ አውሮፓውያን አቆጣጠር ካለፈው ሰኔ ወር ወዲህ የረድኤት ተደራሽነት እየተሻሻለ ቢሆንም ወደ ክልሉ የመግባትና የመውጣት እንቅስቃሴው የሰብአዊ ረድኤት አጋሮቻችን እንደሚነግሩን አሁንም የተገደበ ነው ሲሉ የተባበሩት መንግስታት ድርጅት ምክትል ቃል አቀባይ ፋርሃን ሀቅ ተናገሩ። ይህ መሆኑ ለረድኤት ሰራተኞቹ ተጨማሪ የእርዳታ አቅርቦቶች ለማስገባትና የእርዳታ ስራው እንዲቀጥል ሰራተኞችን ለማንቀሳቀስ አዳጋች ያደርግባቸዋል ብለዋል። ክልሉ ውስጥ ከአሁን ቀደም ለመድረስ አስቸጋሪ ወደ ነበሩት አካባቢዎች በአሁኑ ወቅት ለመድረስ እየተቻለ መሆኑን የመንግስታቱ ድርጅት ምክትል ቃል አቀባዩ ፋርሃን ሀቅ ተናግረዋል። እርዳታ ከሚያስፈልጋቸው 5.2 ሚሊዮን ሰዎች መካከል 4 ሚሊዮኑ ማለትም 75% ያሉባቸው አካባቢዎች በአሁኑ ሰዓት የሰብአዊ ረድኤት እንቅስቃሴ የሚቻል መሆኑን የጠቀሱት ቃል አቀባዩ ባለፈው ግንቦት ወር ግን ለመድረስ የሚቻለው 30% ብቻ ነበር ብለዋል። አስከትለውም የመንግስታቱ ድርጅት ቃል አቀባይ በመኪና እርዳታ ማጓጓዝ የሚቻለው በክልልና በፌዴራል መንግስት ከባድ ቁጥጥር በሚደረግበት በአፋር ክልል ብቻም በመሆኑ ክልሉ ውስጥ ያለው የእርዳታ አቅርቦት በፍጥነት እየተሟጠጠ ነው ብለዋል። ከሁለት ሳምንት ከሚበልጥ ጊዜ በኋላ ለመጀመሪያ ጊዜ ባለፈው ሳምንት የእርዳታ አቅርቦቶችን የጫኑ 54 መኪናዎች መቀሌ እንደደረሱ ያስታወሱት ፋርሃን ሀክ ያ በቂ ስላልሆነ በየቀኑ ከዚያ በላይ እርዳታ የያዙ ተሽከርካሪዎች መግባት ይኖርባቸዋል ብለዋል። አስከትለውም የኢትዮጵያ መንግስት ፈቃድ ከሰጠ በኋላ የተባበሩት መንግስታት ድርጅት የሰብአዊ ረድኤት በረራ አገልግሎት ባለፈው ቅዳሜ ወደ ትግራይ የተሳካ የሙከራ በረራ ማድረጉን ገልጸው መደበኛ በረራዎች እንደ አውሮፓውያን አቆጣጠር ከነገ ሐምሌ 21 ጀምሮ እንደሚቀጥሉ ቃል አቀባዩ አስታውቀዋል። አያይዘውም በክልሉ ያለው የሰብአዊ ሁኔታ እንዳይባባስ መሰረታዊ አገልግሎቶች፣ የኤሌክትሪክ፣ የመገናኛ፣ የባንክ የመሳሰሉት እንዲሁም መደበኛ በረራዎች እንዲቀጠሉ ጥሪ ማሰማታችንን እንቀጥላለን ነው ያሉት። አስቸኳይ የገንዘብ ድጋፍም ያስፈልጋል ብለዋል። እስከዚህ የአውሮፓ 2021 ዓመተ ምህረት ማብቂያ በሚኖረው ጊዜ ለትግራይ ሰብአዊ ረድኤት ከሚያስፈልገው ከአጠቃላይ ወጪ ከግማሽ በላዩን የሚይዘው ከ430 ሚሊዮን ዶላር በላይ ድጋፍ እንዲሰጥን አሁንም መጠየቃችንን እንቀጥላለን ብለዋል። በቀድሞ የደቡብ አፍሪካ ፕሬዚደንት ጄኮብ ዙማ ላይ የተመሰረቱት የሙስና ወንጀሎች የክስ ሂደት ለሚቀጥለው ነሐሴ ወር ተቀጥሯል። የቀድሞ መኖሪያቸው ኳዙሉ ናታል ክፍለ ግዛት ፒየትር ማርቲስበርግ ከፍተኛ ፍርድ ቤት ዳኛ የክስ ሂደቱን እንደ አውሮፓውያን አቆጣጠር ለነሐሴ 10 ቀጥረዋል። የጄኮብ ዙማ ጠበቆች የቀድሞ ፕሬዚደንት በአካል ችሎቱ ፊት ለመቅረብ ጊዜ እንዲኖራቸውና በአግባቡ እንድንመካከርበት ሂደቱ ይዛወርልን ብለው ስለጠየቁ ነው ተብሏል። የ79 ዓመቱ ዙማ ከሁለት ሳምንታት ገደማ በፊት እጃቸውን ሰጥተው በሕገ መንግስታዊ ፍርድ ቤት የፍርድ ቤት ትዕዛዝ ባለማክበር በተበየነባቸው የ15 ወር እስራት ቅጣት እስር ቤት ናቸው። ትናንት ከእስር ቤቱ በኢንተርኔት በቪዲዮ አማካይነት ችሎቱ ፊት ቀርበው ነበር። በሌላ የአፍሪካ ዜና የማሊ የሽግግር ፕሬዚደንት አሲሚ ጎይታ ዛሬ ማክሰኞ ዋና ከተማዋ ባማኮ በሚገኘው በታላቁ መስጊድ ሁለት ወንዶች በጩቤ ጥቃት እንደሰነዘሩባቸው የፈረንሳይ የዜና ወኪል ዘገበ። ጥቃቱ የደረሰው በመስጊዱ የኢድ አልአድሃ በዓል ጸሎት ስነ ስርዓት ላይ ሲሆን ጋዜጠኞች እንዳሉት የሽግግር ፕሬዚደንቱ ወዲያውኑ ከመስጊዱ እንዲወጡ ተደርጓል። በጥቃቱ ጉዳት ደርሶባቸው እንደሆነ ግን የተረጋገጠ ነገር የለም። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ዩናይትድ ስቴትስ ዜጎቿ የኮቪድ-19 ስርጭት እየተባባሰ ወዳለባት ወደ ብሪታንያ ከመጓዝ እንዲቆጠቡ አሳሰበች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ብሪታንያን የሚመለከተውን የጉዞ ማሳሰቢያ ዛሬ ወደ መጨረሻው ደረጃ ከፍ አድርጎታል። ቀደም ብሎም የዩናይትድ ስቴትስ የበሽታዎች መቆጣጠሪያና መከላከያ ማዕከል ሲዲሲም ተመሳሳይ እርምጃ ወስዶ ነበር። አሜሪካውያን የግድ ወደ ብሪታንያ መጓዝ ካለባቸው ከመጓዛቸው በፊት የኮቪድ ክትባታቸውን ሙሉ በሙሉ ወስደው እንዲያጠናቀቁ ሁለቱም ተቋማት አሳስበዋል። ስቴት ዲፓርትመንት እና ሲዲሲ ይህን ማሳሰቢያ ያወጡት ብሪታንያ ውስጥ የኮቪድ-19 መከላከያ ገደቦች በሙሉ ማለት በሚያስችል ደረጃ ተሰርዘው ህዝቡ የነጻነታችን ቀን ብሎ ደስታውን በገለጸበት በዚህ ወቅት ነው። እንግሊዝ ውስጥ ካለፈው ጥር ወዲህ ለመጀመሪያ ጊዜ ባለፈው ሳምንት ውስጥ በቀን ከ50 ሺህ በላይ አዲስ የኮሮና ቫይረስ ተጋላጮች መገኘታቸው ተገልጿል። ቁጥሩ በአብዛኛው ያሸቀበው በዴልታው ዝርያ ቫይረስ ምክንያት መሆኑ ተገልጿል። በመጨረሻም የቀድሞ የአዲስ አበባ ከተማ ከንቲባ ዘውዴ ተክሉ ስርዓተ ቀብር ተፈጸመ። በ85 ዓመታቸው ከዚህ ዓለም በሞት የተለዩት የቀድሞ ከንቲባ የአስከሬን ሽኝት መርሃ ግብር ላይ ምክትል ከንቲባ አዳነች አበቤ ባደረጉት ንግግር ከንቲባ ዘውዴ በሥራ ዘመናቸው ከተማይቱን በማዘመን ረገድ ከፍተኛ ሚና ተጫውተዋል ብለዋል። ከ1973 እስከ 1981 ድረስ 22ኛው የአዲስ አበባ ከተማ በመሆን ለ8 ዓመታት ያገለገሉት የከንቲባ ዘውዴ የቀብር ሥነ ሥርዓት ፕሬዚደንት ሳህለ ወርቅ ዘውዴ በተገኙበት በዛሬው ዕለት በቅድስት ስላሴ ካቴድራል ተከናውኗል። ኬኔዲ አባተ ዝርዝሩን ይዟል።
የአዲስ አበባ ከተማ የቀድሞ ከንቲባ የነበሩት ኢንጂነር ዘውዴ ተክሉ በ85 ዓመታቸው ከትናንት በስቲያ ሐምሌ 11 ነው ከዚህ ዓለም በሞት የተለዩት። ዛሬ ከረፋዱ 5 ሰዓት ጀምሮ በአዲስ አበባ ከተማ አስተዳደር ቅጥር ግቢ ወይም ማዘጋጃ ቤት ምክትል ከንቲባ አዳነች አቤቤ፣ የፌዴራልና የከተማ አስተዳደር ከፍተኛ አመራሮች፣ ወዳጅ ዘመድና ቤተሰቦቻቸው በተገኙበት የቀድሞ ከንቲባ የአስከሬን ሽኝት መርሃ ግብር ተከናውኗል። ምክትል ከንቲባ አዳነች አቤቤ በሽኝት ስነ ስርዓቱ ላይ ባደረጉት ንግግር ከንቲባ ዘውዴ በስራ ዘመናቸው ከተማዋን በማዘመን ረገድ ከፍተኛ ሚና መጫወታቸውን ገልጸዋል።
እኚህ ታላቅ መሪ በስራ ዘመናቸው የሀገራችን መዲና የሆነችውን አዲስ አበባን የስልጣኔና የከተሜነት ጉዞ በሁለንተናዊ መልኩ ለከፍተኛ ውጤት ያበቋት ትልቅ ሰው ናቸው። ከዚህም የተነሳ ስማቸው ከመቃብር በላይ ሲታወስ ይኖራል። በተለይም የከተማ ፕላንና አደረጃጀት አሰራር የጎላ እንዲሆንና ጥራቱን የጠበቀ ቢሆን ትልቅ አስተዋጽኦ አበርክተዋል። እንደ ከንቲባ ዘውዴ አይነት አበርክቶ ያለውን ሰው ማጣት እንዲህ ቀላል እንዳልሆነ እናውቃለን። ጉዳቱ ለዘመናት በሁለንተናዊ መልኩ የተደራጀን አንድ ቤተ መጻሕፍት እንደማጣት ያክል ነው።
ከንቲባ ዘውዴ ከሰሯቸው ተግባራት መካከል የአዲስ አበባ ሙዚየምን ማደራጀታቸውንና በከተማዋ 10 መናፈሻ ፓርኮችን ማሰራታቸውንም የጠቀሱት ወይዘሮ አዳነች ለወዳጅ ዘመዶቻቸውና ለከተማዋ ነዋሪዎች መጽናናትን ተመኝተዋል። ከከንቲባነት ባለፈ በተለያዩ ኃላፊነቶችም ሀገራቸውን ያገለገሉት ኢንጂነር ዘውዴ ተክሉ በ1973 ዓመተ ምህረት በተደረገው 3ኛ ዙር የአዲስ አበባ ከተማ ነዋሪዎች ማህበራት ምርጫ ከንቲባ በመሆን ተመርጠው ከ1973 እስከ 1981 ዓመተ ምህረት ድረስ 22ኛው የአዲስ አበባ ከንቲባ በመሆን ለ8 አመታት አገልግለዋል። ከንቲባ ዘውዴ ተክሉ ከአባታቸው ከባሻ ተክሉ አመኑና ከእናታቸው ከወይዘሮ አስካለ ደገፉ በሐረርጌ ጠቅላይ ግዛት በሐረር ዙሪያ አውራጃ በኤጀርሳ ጎሮ ወረዳ ገንደጋራ በሚባል አካባቢ መጋቢት 7 ቀን 1928 ዓመተ ምህረት መወለዳቸውን የህይወት ታሪካቸው ያስረዳል። በ85 አመታቸው ያረፉት የከንቲባ ዘውዴ ተክሉ የቀብር ስነ ስርዓት ፕሬዝዳንት ሳህለወርቅ ዘውዴ በተገኙበት በዛሬው ዕለት በቅድስት ስላሴ ካቴድራል ተፈጽሟል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲ አባተ ለዘገባው አመሰግናለሁ። ሌላም ዜና አረፍታለን። የተለያዩ የአፋን ኦሮሞ መጻሕፍት ደራሲው አቶ ጋዲሳ ብሩ በ63 ዓመታቸው አርፈዋል። የኦሮሞ ደራሲያን ማህበር መስራችና ጸሐፊ የነበሩት አቶ ጋዲሳ በልብ ህመም ምክንያት ትናንት ማረፋቸውን ቤተሰባቸው አስታውቋል። ገልሞ ዳዊት ባጠናቀረው ዘገባ ድርሰታቸውን በቁቤ አፋን ኦሮሞ ካሳተሙ የመጀመሪያ የኦሮሞ ደራሲዎች አንዱ መሆናቸውን የሚነገረው አቶ ጋዲሳ የአፋን ኦሮሞ ስነ ጽሑፍ አሁን ካለበት እንዲደርስ አስተዋጽኦ ካደረጉ ሰዎች አንዱ መሆናቸውን ወዳጆቻቸው እና የሥራ አጋሮቻቸው እንደሚመሰክሩላቸው ጠቅሶ ቀጣዩን ዘገባ አስተላልፏል።
በ1950 በቦቆጅ የተወለዱት ታዋቂው የኦሮምኛ ቋንቋ መጻሕፍት ደራሲ ጋዲሳ ብሩ በ63 ዓመታቸው ከዚህ ዓለም በሞት ተለይተዋል። ልጃቸው ባይሉ ጋዲሳ ብሩ አባታቸው ጋዲሳ የልብ ህመም ሲታመሙ ቆይተው ትላንት ህይወታቸው አልፈዋል ብለዋል።
2 ዓመት ሊሆነው ነው ከታመመ። አሁን ከማረፉ በፊት 1 ሳምንት ወደ 9 ቀን እንደዚህ የሚሆን ኢንፌክሽን ትንሽ አሞት ሆስፒታል ገብቶ ነው የነበረው። በዛ እንግዲህ ሲታገዝ ሲረዳ ቆይቶ ነው ያረፈው።
ደራሲ ጋዲሳ ብሩ በህይወት ዘመናቸው በርካታ መጽሐፎችን ጽፈዋል እንዲሁም ተርጉመዋል። ወጣት ዮሚዩ ሙላታ የኦሮሞ ደራሲያን ማህበር ፕሬዝዳንት አቶ ጋዲሳ በቁቤ አፋን ኦሮሞ መጽሐፋቸውን ካሳተሙ የመጀመሪያዎቹ ደራሲዎች አንዱ ናቸው ይላል። ዮሚዩ አሁን በፕሬዝዳንትነት የሚያገለግለው የኦሮሞ ደራሲያን ማህበር በደራሲ ጋዲሳ ብሩ መቋቋሙን ገልጸው አቶ ጋዲሳ የኦሮሞ ስነ ጽሑፍ ዛሬ እንዲደርስ ካደረጉ ሰዎች ዋነኛው ሰው ናቸው ብለዋል። የስራ ወዳጃቸው የሆነው የቀድሞ የኢትዮጵያ ሬዲዮ አፋን ኦሮሞ ዝግጅት ክፍል ባልደረባ ጋዜጠኛና ደራሲ ኢሳያስ ወርዶፋ ደራሲ ጋዲሳ ብሩ ትጉሶ እንደነበሩ ይናገራል። በተለይ በቁቤ አፋን ኦሮሞ በመጀመሪያ የታተመው መጽሐፋቸው ኩሳ ገዶ በ1979 በኢትዮጵያ ሬዲዮ መሰራጨቱንም አብራርተዋል። ደራሲ ጋዲሳ ብሩ የኦሮሞ ደራሲዎች ማህበር መስራችና የመጀመሪያ ፕሬዝዳንትም ነበሩ። ጋዜጠኛ ኢሳያስ ወርዶፋ ያኔ ማህበሩ ሲቋቋም ብዙ ተግዳሮቶች እንደነበሩ አውሰው ደራሲ ጋዲሳ ማህበሩ ቆይቶ ለዛሬ ወጣት ደራሲያን እንዲተላለፍ ትልቅ ሚና ተጫውተዋል ብለዋል። ትላንት በልብ መመኘታቸው ያለፈው ደራሲ ጋዲሳ ብሩ ትምህርታቸውን በአሰላና በአዲስ አበባ እንደተከታተሉ የህይወት ታሪካቸው ያስረዳል። የቀብር ስነ ስርዓታቸውም ነገ በአዲስ አበባ ቅዱስ ዮሴፍ ቤተክርስቲያን እንደሚከናወንም ቤተሰባቸው ገልጸዋል። ለአሜሪካ ድምጽ ገልሞ ዳዊት አዳማ።
ገልሞ ዳዊት ለዘገባው አመሰግናለሁ። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል።
እኛም ቆንጅታዬን ለዜናዎቹ እናመሰግናለን። የእስልምና እምነት ተከታዮች በድጋሚ እንኳን ለኢድ አልአድሃ አረፋ በዓል በሰላም አደረሳችሁ። ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ12040 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ ሐምሌ 13 2013 ዓ.ም ዝግጅታችን ነው። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voenews.com @voenews የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን ወደ ዕለቱ አብይ ርዕስ እንለፍ።
የዚህ ወረርሽኝ ታሪክ ገና ተጽፏል አለቀ። ቫይረሱ እየተቀያየረ ገና ምን እንደሚመጣ ስለማይታወቅ አሁንም እንደ በተለይ ኢትዮጵያን ሀገሮች ከፍተኛ ጥንቃቄ ሆነ ያስፈልጋል። ካለፈውም ጊዜ በበለጠ ነው።
ዶክተር አሰፋ ጄጃው መኮንን በዩናይትድ ስቴትስ የራክቪል የውስጥ ደዌ ሕክምና ማዕከል የሳምባ የጽኑ ህሙማንና ከእንቅልፍ ጋር ተያይዘው የሚመጡ በሽታዎች ስፔሻሊስትና የማዕከሉ የኮቪድ-19 ፕሮግራም ሊቀመንበር ናቸው። በኮቪድ-19 ወረርሽኝ በዓለም ዙሪያ ያለውን ይዞታ በሚዳስስ ቀጣዩን መንገድ በሚያስቃኝ ቅንብር በሁለተኛው አጋማሽ ስርጭታችን በሐኪሙን ይጠብቁ ይመለሳሉ። አሁን ወደ ዕለቱ አብይ ርዕስ እንለፍ። 1442ኛው የኢድ አል አድሃ ወይም አረፋ በዓል ዛሬ በኢትዮጵያ በተለያዩ ስርዓቶች ተከብሯል። በአዲስ አበባ ስታዲየም በርካታ የእምነቱ ተከታዮች፣ የሃይማኖት አባቶችና ሌሎች እንግዶች በተገኙበት በከፍተኛ ድምቀት ተከብሯል። በስነ ስርዓቱ ላይ መልእክት ያስተላለፉት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ተቀዳሚ ሙፍቲ ሐጅ ዑመር ኢድሪስ አረፋ የመተሳሰብ የአንድነትና የአብሮነት በዓል ነው ብለዋል። ፀሐይ ዳምጠው ዝርዝሩን ታሰማናለች።
አንድ ሺ 442ኛው የኢድ አልአድሃ አረፋ በዓል በብዙ ሺዎች የሚቆጠሩ የእስልምና እምነት ተከታዮች በተገኙበት ነው ዛሬ በአዲስ አበባ ስታዲየም የተከበረው። የአደባባይ በዓላት በኮሮና ቫይረስ ስጋት ተገድበው በቆዩባት ኢትዮጵያ መሰል ክንውኖች እንደገና መታየት ጀመሩት በቅርብ ነው። የዘንድሮው አረፋም ታዲያ በኮሮና ቫይረስ ስጋት ውስጥ ከተከበሩ ካለፈው ዓመት በዓል በተለየና በደመቀ ሁኔታ ነው የተከበረው።
አላሁ አክበር بسم الله الرحمن الرحيم الحمد لله رب العالمين
አረፋ የመተሳሰብ የአንድነትና የአብሮነት በዓል ነው ሲሉ የኢትዮጵያ እስልምና ጉዳዮች ምክር ቤት ፕሬዝዳንት ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ገልጸዋል። ተቀዳሚ ሙፍቲ በሶላት ሰነ ስርዓት ላይ የአረፋን በዓል አከባበርና የሃይማኖቱን አስተምሮትም አብራርቷል።
ኢደል ፍጥርና ኢደል አድሃ በብዙ ነገሮች ይገናኛሉ። በሶላት በተክቢራ ወደ ሶላት ቦታ በመሄድ በመመለስ በማንኛውም ነገር ይመሳሰላሉ። ኢደል አድሃ ግን ከዛ የሚለይበት አለ። አንደኛ የሚለየው በኢደል ፍጥር መጀመሪያ ጧት በልቶ ይመጣል። በኢደል አድሃ ተሶላት በኋላ ትመለስ እንጂ በፊት መብላት አይፈቀድም። ነቢያችን አለይሂ ሰላቱ ወሰላም ሰግደውም ሲመለሱ ሁለት ሙክቶች አርደዋል። ታረዱት ጉበቱን አስጠብሰው ጉበቱን በልተዋል ይላል። የሚያርዱ ሰዎች ተስጋው እንዲበሉ፣ የማያርዱም ሰዎች ተሌላው እንዲበሉ ይሄ ተሶላት በኋላ እንዲሆን ተደንግጓል። ሱና ነው፣ ተገቢ ነው።
ተቀዳሚ ሙፍቲ አክለው አላህን መፍራት በትዕዛዙ ማደር ይጠበቅብናል፣ እንደ ሀገር ልዩነት ከሚፈጥሩ አስተሳሰቦች መጠበቅ አለብን ሲሉ ተናግረዋል።
የዛሬ ቀን የለውጥ ቀን ነው። ነቢያችን አለይሂ ሰላቱ ወሰላም ተመካ መዲና በገቡ ጊዜ የመዲናን ሰዎች በአመት ሁለት ጊዜ እየተሰባሰቡ ለዱንያ ችግራቸው ብቻ ተወያይተው የሚለያዩበት ሀለት ነበራቸው። በዛ ላይ ነቢያችን አገኟቸው። ይሄ እናንተ ስብስብ ለይህ ዓለም ብቻ ነው፣ እኔ የሚጠቅም ወደሆነ ነገር ልገልብጥላችሁ ልለውጥላችሁ ብለው በኢደል ፍጥርና በኢደል አድሃ ለውጠውላቸዋል። አገሮች፣ ብሔሮች፣ ብሔረሰቦች ልምድ ያላቸው ልማድ ያላቸው ባህል አላቸው። ጥሩ ልምድ የጥሩ ባህል መጥፎ ባህል ያላቸው ሰዎች እንደ ባህል ነው ብሎ በዛው ገትሮ ማያስታይሆን ወደ መልካሙ መለወጥ ይፈለጋል ማለት ይሄ ያመላክተናል። ከባድ ለውጥ ነው፣ ከባድ መልእክት ነው ማለት ማስተላለፍ ፈልጋለሁ።
የአረፋ በዓል ሲከበር ያለው የሌለውን በመርዳትና በመተሳሰብ ነው ያለው ደግሞ በበዓሉ ላይ ከተገኙት ተሳታፊዎች አንዱ ወጣት ሙባረክ ሱልጣን ነው።
አንድ ሰው ለተፈጠረለት ዓላማ ከፍ ብሎ መኖር እንዳለበት፣ ሰብአዊነትንም ደግሞ ማንጸባረቅ እንደሚገባ፣ ሁለተኛ ደግሞ ለዚያ ለተፈጠረለት መሰረታዊ የሆነ ዓላማ ሁል ጊዜም ሊያድር እንደሚገባ የሚያሳይ ነው እና ሙስሊሙ ማህበረሰብ ይህንን የኢድ አል አድሃ በዓልን በሚያከብርበት ሰዓት ሰብአዊነትን በከፍተኛ ደረጃ ማስፋፋት ይኖርበታል። በተለይ ደግሞ አሁን ሀገራችን ካለችበት ተጨባጭ ሁኔታ አንጻር ብዙ ጥሩ ነገሮች ቢኖሩም ለውጥ ይዞት የመጣው ደግሞ የተለያዩ ችግሮች አሉ። በውስጥ ያለ ከፍተኛ የሆነ መፈናቀል አለ። ሀገር ውጭ ያሉ ወገኖቻችን ተሰደው ካሉበት ሀገር ሳይመቻቸው እየተባረሩ ወደ ሀገራችን እየገቡ ያለበት ተጨባጭ ሁኔታ አለ። ከኑሮ ውድነቱ ጋር በተያያዘ ደግሞ ብዙ ወገኖቻችን የተቸገሩበት፣ የሚበሉት፣ የሚጠጡት፣ የሚለብሱት ያጡበት ተጨባጭ ሁኔታ ስላለ ይህንን ነገር ከራስ በላይ ከፍ በማለት ሰብአዊነትን በማንጸባረቅ የታረዙትን በማልበስ የታቁትን በማልባት ጎረቤቶቻችንን ዞር ዞር እያልን እያየን የቻልነውን ያህል በአቅ ማችን ለነሱ በመሆን የአብሮነት በዓል ማድረግ ይኖርብናል።
በክብረ በዓሉ ላይ የተገኙት በምክትል ከንቲባ ማዕረግ የአዲስ አበባ ከተማ አስተዳደር ማዘጋጃ ቤት ስራ አስኪያጅ አቶ ጥራቱ በየነ የኢድ አልአድሃ አረፋ በዓል የመተሳሰብና የመደጋገፍ በዓል ነው ሲሉ ተናግረዋል። ህዝበ ሙስሊሙም ለታላቁ ህዳሴ ግድብ ላበረከተው አስተዋጽኦም ምስጋና አቅርበዋል።
በዛሬው ዕለት ይህንን በዓል በደመቀ ሁኔታ እንደዚህ ተሰባስባችሁ ስታከብሩ በዓሉ የፍቅር የአብሮነት እንደዚሁም ኢትዮጵያ ሀገራችን የህዳሴ ግድቡን ሁለተኛ ዙር ውሃ ሙሌት አጠናቃ በተለይ ደግሞ እናንተ ሙስሊሞች ባለፈው በዓል ወቅት የህዳሴ ግድቡ የኔ ነው በሚል መሪ ቃል ጭምር ለኢትዮጵያ ያላችሁን አጋርነት የኢትዮጵያ ያላችሁን ቆራጥነት ያሳያችሁበት በመሆኑ ሙስሊም ወንድሞቻችንና እህቶቻችን በዓለም አቀፍ መድረክ ሁሉ ላደረጋችሁት አስተዋጽኦ በራሴና በከተማ አስተዳደሩ ስም ላመሰግናችሁ እወዳለሁ። በዓሉ የሰላም የጤና እንዲሆንላችሁ እመኛለሁ።
በዛሬው ዕለት በርካታ የእስልምና እምነት ተከታዮች በተገኙበት በአዲስ አበባ ስታዲየምና በዙሪያው በሚገኙ ጎዳናዎች እንዲሁም በከተማዋ ልዩ ልዩ ስፍራዎች ነው 1442ኛው የአረፋ በዓል የተከበረው። የአዲስ አበባ ከተማ ፖሊስ ኮሚሽን በድረ ገጹ እንደገለጸው በዓሉ ካለምንም የጸጥታ ችግር ተከብሯል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
በተያያዘም የኮቪድ-19 ወረርሽኝ ከተከሰተ ወዲህ ለመጀመሪያ ጊዜ የኢድ አልአድሃ በዓል በአዋሳ ከተማ መስቀል አደባባይ ላይ ወጥተው ማክበራቸውን የእምነቱ ተከታዮች ተናግረዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ነው ያጠናቀረው።
በሐዋሳ ከተማ መስቀል አደባባይ በዓሉን ለማክበር የተገኙት ሙፍታ ኡድን ሼህ መሐመድ ቱርክ የዘንድሮ ኢድ አልአድሃ በዓል ኮቪድ-19 ወረርሽኝ ከገባ በኋላ በአደባባይ በማክበራቸው ደስተኛ መሆናቸውን ተናግሯል።
በጣም እጅግ በማሪና በጣም ደስታ በተሞላበት ነው። ምክንያቱም የዛሬ ዓመት የኮቪድ-19 ወረርሽኝ በመጣበት ሰዓት ነው። ሁላችንም የሁሉም ሃይማኖት የእስላም ክርስቲያኑም በቤታችን በነበርንበት ሰዓት ነው። የዘንድሮ ደግሞ ይኸው አደባባይ ላይ ወጥተናል። መከላከሉም በዛ እንዳለ ሆኖ ማለት ነው። አደባባይ ላይ ወጥተናል። አደባባይ ላይ ወጥተን ስርዓታችንን አስተግደናል።
አቶ መሐመድ ዩስፍ ደግሞ የዘንድሮ በዓል የተለየ ነው ሲሉ ገልጧል።
የዘንድሮ በዓል ከአምናው በጣም የተሻለ ነው። ምክንያቱም ዘንድሮ እንግዲህ ያው ተገናኝተናል።
ሙፍታሁድን ሼህ መሐመድ የህዳሴ ግድብ ሁለተኛ ሙሌት ከተጠናቀቀ በኋላ የሚከበር በዓል መሆኑ የፈጠረባቸውንም ተናግሯል።
እጅግ ነው ስበጣ በጣም ደስታ ነው ይሰማኝ። ምክንያቱም ሁለት አንድምታዎች አሉት። አንደኛ ኢዳችን ነው። ሁለተኛ ደግሞ በጣም በጉጉት እና በፍቅርና በእንዴት ብዬ ልግጽ ቃላት ነው የሚያጥረኝ እንደ አይናችን ብ የምንጠብቀው እንደ ህይወታችን የምንሳሳለት የህዳሴ ግድባችን የተሞላበት ሁለተኛ ዙር የተሞላበት ጊዜ ነው። ሁለቱም በዓል ነው ለእኛ ማለት ነው። ይሄ ነው ደስታችን።
አቶ መሐመድ ዮሴፍም የእሳቸውን ሀሳብ ተጋርቷል።
ሁለተኛ ድርብ ደስታ ነው የሚሰማን። አባይ ሁለተኛ ሙሊት የሞላበት አመት ነው። አጋጣሚ በአባይ ሙሊት ማግስት በመሆኑ ሁለት ደስታ ሁለት በዓል ነው የምናከብረው እንደ ኢትዮጵያውያን።
አቶ መሐመድ ዩስፍ ለግብፅም መልእክት አስተላልፏል።
ሃይማኖት ሽፋን ሊሆን አይችልም ለጥላቻና ለወንጀል። ለግብፅ ሃይማኖት እንደውም ወደ ጥሩ ቀና መንፈስ ነው የሚመራው። አብረን መካፈል የኢትዮጵያ አቋም ፈጣሪ የሚወደውም ነው። ሃይማኖቱም ጋራ አብሮ የሚሄድ ነው። ነው አብረን ተቀም ነው ያለው ፈጣሪም በሁለቱም ሃይማኖት ይሄንን ነው የሚፈቅደው ወንዙ ከኛም ቢሆን የኛ ነው ብለን አልተኩራራንም አብረን ተቀም ብንላቸውም ሊገባቸው አልቻልንም ራሳችንም ዝቅ አድርገን ብንሞከራቸው አንዴ ልባቸው ላይ በቀለ ችግር ስላለ አሁን ወርቅ ብንነጥፍላቸው እሺ ብለው የሚቀበሉ አይደሉም ስለዚህ የነሱን የሺህ አመቱን ችግር ሙስሊሞች በደንብ በጠልቅ ይልቅ እንረዳለን እኛ ሀገራቸው ላይ ነው እኔ አሁን የተማርኩ ለምሳሌ አዝሃር ነው ለኢትዮጵያ ያላቸው አመለካከት በጥልቅ እናውቀዋለን ከህገ መንግስታቸው ጀምሮ ከህፃን እስከ አዋቂ አባየኛ ነው ብለው ነው ከህፃንነት ጀምሮ የሚያስበው ኢትዮጵያ የሚባል አያውቁም ኢትዮጵያ ሲነሳ ጸጉራቸው ይቆማል ስለዚህ እንደውም ሙስሊሞች ይበልጥ የነሱ ማንነት እያወቅነው የመጣንበት ጊዜ ነው አሁን ምክንያቱም ከሀገር በላይ ምንም የለም
በዓሉ አብሮነትን የምናጠናክርበት ነው ስሉ አስተያየት ሰጪዎች ተናግሯል
ለምሳሌ የሰላምን ጥቅም በእናሰብ ሶሪያን የመንን ሊቢያን ማሰብ እንችላለን ሁሉ ጊዜ ሩምታ ነው የጥይት ሩምታ ነው የቦምብ ፍንዳታ ነው ዋይታ ነው አውዝ ቢላህ ሁሉ ጊዜ ነው ኢትዮጵያ ግን እዚህ ነገር የለም ይሄን ለማመስገን ይገባል አምላካችንም ማለት ነው አሁንም የመጣብንን ባንድነት ስንመከት ከውጭ ያለውን ትንኮሳ ከሀገር ውስጥ ያለውን ትንኮሳ ስንቀለብሰው ባንድነት ስንሆን አንድነት ስንፈጥር ሰላም ይረጋጋጥልናል ማለት ነው ሰላማችን ስናረጋግጥ ደግሞ እርግታችን ይፋጠናል ማለት ነው
ኢትዮጵያን ለሰላም ቅድሚያ እንድሰጡ ያሳሰቡት በሐዋሳ ከተማ የቢላል መስጂድ ኢማም ሐጂ አሊ ሐሰን ናቸው ለእስልምና እምነት ተከታዮችም የእንኳን አደረሳችሁ መልእክት አስተላልፈዋል
ባሉ ያው ትልቅ መልእክት አለው አንዱ ተካፍሎ መብላት እርድ በጣም ይወደዳል በዚህ በዓል ላይ ያረዱትን አንድ ሶስተኛው ለጎረቤት ለደሃ ማካፈል እና ልብስም አዲስ ልብስ የገዙ እንደ ተቀያሪውን ለደሃዎች ማካፈል እና ሙስሊሞች ተገናኝተው ፈጣሪያቸውን አወድሰው በሰላም ለሀገራቸው ጸሎት አድርገው ሰላምንም መልእክት አስተላልፈው የሚለያዩበት አመት በዓል ነው ይሄ
የእስልምና እምነት ተከታዮች በዓሉን ሲያከብሩ ዱዓ በማድረግ የተቸገሩትን በመርዳትና አንድነትን በማጠናከር ሊሆን እንደሚገባ የእስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ማሳሰባቸውም ተዘግቧል ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም
ዮናታንን እናመሰግናለን አድማጮች አሁን ደግሞ እስቲ ወደ አምቦ እንወሰዳችሁ በአምቦ የሚገኘው ዘጋቢያችን ናኮር መልካ በአንድ ቤተሰብ ቤት በመገኘት የበዓሉን አከባበር ታድሟል የቤተሰቡ አባላትና ጎረቤቶች በዓሉ ሲከበር የሌላቸውን በመርዳት መሆን ይገባዋል ሲሉ ማሳስበዋል እንደሚከተለው ይቀርባል
السلام عليكم ورحمه الله وبركاته
مبارك
አድማጮች የኢዳላ ዳሃ በዓልን ያከበረን የምንገኘው በአቶ በሽር አህመድ ቤተሰብ ጋር ነው የአቶ በሽር አህመድ ቤተሰቦች እንዲሁም ጎረቤቶቻቸው ተሰብስበው አንድ ላይ በጋራ የኢዳላ ዳሃ በዓልን ሲያከብሩ ነው ያገኘናቸው
ስሜ በሽር አህመድ ይባላል የመኖሩ አምቦ ከተማ ነው ባሉ በጣም ጥሩ ነው
ኢዳላ ዳሃ በዓልን ላንተ ልዩ የሚያደርገው ምንድነው ባሉ እንዴት ተከበረ እስቲ ንገረኝ
ባሉ በጣም ደስ የሚል ነው የተከበረው አልহামዱሊላህ ያው ባሉ ስታከብር የተቸገሩ ወንድሞቻችን ያስተውስኩ ምትከበረው ልዩ የሚያደርገው ያበይ ወንዝ ከተሞላ በኋላ ባሉ ማክበራችን በጣም ደስ ይላል አልহামዱሊላህ ደባሉ ደብል አርጎታል
እስቲ ኢድ አላዳ ሲከበር እንዴት ነው የምታከብሩት
ኢድ አድሃ ምታከብረው ያው ሰብሰብ ላይ ላይ ነው የምታከብረው ያለን ተካፈላለህ ያለህን ምግብ በካርዱ ላይ የሚገኘው ሶስት ተካፍልና አንደኛው ለዳህጉሩ ተሰጣለህ አንደኛው ከነሱ ጋር ተባላለህ አንደኛው ቤተሰቦችን ተላለ ማለት ነው ለመላው ኢትዮጵያ ህዝብ ወርቶ ሙስሊሙን በማበሰብ እንኳን አደረሳችሁ ላለው መልካም በዓል ይሁንላችሁ
ስሜ አይመን በሽር ይባላል ከፈለ አራት በዓል አሪፍ ነው ያለው ለሌለው ከራሱ ላይ ያከፈለ በመስጠት ጠዋት ተክቢራ ያሉ ወደ መስጊድ
እሺ
ስንመለስ በመንዙማ ጠቅላላ ለሙስሊም ማህበረሰብ እንዳለ መልካም በዓል ማለት ፈልጋለሁ እና ለጓደኞች
ሙኒራ ሙዘሚል ባላለሁ ካምቦ
ኢልሙባረክ
አላህ ይባርክ ደስ ይላል በጣም ማሻአላ የቤተሰብ ቤት ነው የአክስቴ ቤት መጥቼ ነው ያከበርን ያለነው ዚያራ መተን ነው ማሻአላ በጣም ደስ ይላል ለመላው ሙስሊም እንኳን አደረሳችሁ ላለሁ ባሉ ባሪፉ እርስ በርስ በመረዳዳት ባለን አቅም ከኛ በታች ላሉት እርስ በርስ በመረዳዳት አንድ ላይ በመብላት አብሮ በመጠጣት ይከበራል ባሪፉ ብቻ አሪፍ ነው ማሻአላ
የዘንድሮ ምንድነው አዲስ ልዩ የሚያረጋው
አሪፍ የሚያረጋው የአባይ ግድብ በተመለከተ ነው ባሪፉ በመጠናቀቁ በአረፋም ባሪፉ አክብረናል እና በጣም ደስ ይላል
ኢድ ሙባረክ
ኢድ ሙባረክ ለሁሉ ለመላው እስልምና ተከታይ
ኢድ ሙባረክ
አለይና ወአለይኩም
ባል እንዴት እየተከበረ ነው
ባል በጣም በልዩ ሁኔታ ያከበረን እንገኛለን የበሽር ጎረቤት ነኝ እና በልዩ ሁኔታ ነው የዘንድሮን የኢድ አልአድሃ ያከበረን ምን እንገኘው ማለት ነው የዘንድሮ የኢድ አልአድሃ ባል ከሌላው ጊዜ በተለየ ልዩ ሊያደርገው የሚችለው ምንድነው የአባይ ሙሊት ሁለተኛ ዙር መጠናቀቁን ተመልክቶ በሰው ላይ ያለው ስሜት በጣም ልዩ ነው ሰው ላይ መታየውም ፊት በጣም ደስ በሚል ሁኔታና በልዩ ሁኔታ ያከበረን እንገኛለን ማለት ነው
እስቲ መልእክት አስተላልፍ አንተ ወጣት ነህ
እንደ አንድ ወጣት ላስተላልፍ የምችለው መልእክት ምንድነው በአሁን ሰዓት እንደሚታወቀው ኢትዮጵያ የተለያዩ ሁኔታዎችን እያስተናገደች እንገኛለን እና ወጣቱ ደግሞ ቆም ብሎ በማሰብ እና ስሜታዊ ሳይሆን እያንዳንዱ ነገር በተረጋጋ መንፈስ በመረዳት ተረጋግቶ ጊዜውን እንዲያሳልፍ ነው ላስተላልፍ መልእክት
እንኳን አደረሳችሁ ማለት እንፈልጋለን ሰዎች
ለመላው የዓለም ህዝብ የእስልምና ተከታዮች በሙሉ እንኳን አደረሳችሁ ልፈልጋለሁ
ሄሎ ኡስታዝ እንዴት ነው
አልሐምዱሊላህ ሰላም ነው
ኢድ ሙባረክ ብያለሁ።
ኢድ ሙባረክ ኢድ ሙባረክ።
አሁን ምን እንገኘው በአቶ በሽር ቤት የኢድ አልአድሃ በዓልን ያከበረን ነው።
መርሃባ።
ለምን እንደሚከበር የኢድ አልአድሃ ወይም አረፋ በዓል አጭር ነገር እንዲነግሩኝ ነው።
መርሃባ። በህያ የሚከበረው ኢብራሂም አለይሂ ሰላም ለጀልጃቸው ተማሪልን አላህ ተባረከ ወተዓላ እረዱ ብሎ ባዘዛቸው ሰዓት ያለምንም ማቋማት የወለዱት ልጃቸው ለአላህ ብሎ ለማረድ ትዕዛዝ ለመፈጸም ዝግጁ ሆነው አንገቱ ላይ ቢላ ያዘዙ አላህ ተባረከ ወተዓላ በጅብሪል አማካኝነት ከተላከላቸው አላህ ተባረከ ወተዓላ በዚህ ፈተና እንዲያልፉ አደረጋቸው ወከዛሊከ ሁሉም ሙስሊም አላህ ተባረከ ወተዓላ የሚያመሰግንበት ቀን ነው አላህን ማመስገን አላህ በእኛ ላይ የዋሉ ጸጋው ተቆጥሮ አይዘልቅም ኢማን ገንዘብ የተለያዩ ነገሮችን ሰጥቶናል ለዚህ ተቆጥሮ ማያልቁ ስጦታዎችን የህያ ደግሞ አላህን ከምናመሰግናባቸው ተግባሮች መካከል አንዱ ነው በአላህ ስም እርድን በመፈጸም ምስጋናችንን እንገልጻለን ማለት ነው ተጨማሪም ደግሞ ስለ ሰይድና ኢብራሂም እናስታውስበት ቀን ይሆናል ማለት ነው
Allahu Akbar Allahu Akbar
Allahu Akbar Allahu Akbar
Takbir
Allahu Akbar
Takbir
Allahu Akbar
L'America Dance Nakor Melkane
Allahu Akbar
Allahu Akbar Allahu Akbar
Allahu Akbar Allahu Akbar
Takbir
Ka'ambo wede Washington DC ነው እንደመለሳችሁ በኮቪድ-19 ቫይረስ ስርጭት ምክንያት ባለፈው አመት ሰብሰብ ብለው በዓልን ለማክበር ያልቻሉ የዋሽንግተን ዲሲና አካባቢዋ ትውልድ ኢትዮጵያውያን የእስልምና እምነት ተከታዮች ዘንድሮ ግን ተሳክቶላቸዋል ዛሬ ረፋዱ ላይ በሪክ ሮክ መናፈሻ የተገናኙት ትውልድ ኢትዮጵያውያን በዓሉን በሚያከብሩበት አፍታ ስለ ሀገራቸው መልካም መልካሙን እንደሚመኙ የተቸገሩትንም እንደሚያስቡ ተናግረዋል። ሀብታሙ ስዩም ከተወሰኑት ጋር ቆይታ አድርጓል።
አምና በዚህ ሰዓት ክሪክ ሮክ ፓርክ በጸጥታ ተውጦ ነበር። ታዋቂው መናፈሻ የኮሮና ቫይረስ መዛመትን ለመከላከል ሲባል ለህዝባዊ በዓላት እንዳይውል በመደረጉ ዛሬ በዚህ ያገኙዋቸው ኢትዮጵያውያን ባብሮነት ኢድ አልአድሃን የመሰሉ በዓላትን ማክበር ሳይችሉ ቀርተዋል። ዘንድሮ ዳግም ለመታየት በቅተዋል።
አክበር ወለላህ አልሐምድ አላሁማ ሶሊ አላ ሰይዲና
ሼክ ካሊድ መሐመድ ዑመር የዋሽንግተንና አካባቢዋን ትውልድ ኢትዮጵያ የእስልምና እምነት ተከታዮች ለበርካታ አመታት ያገለገሉ የሃይማኖት አባት ናቸው።
አንድ አመት ተኩል አካባቢ ይሄ በዲሲና አካባቢ ያለው ሙስሊሙ ማህበረሰብ እንደዚሁም በአጠቃላይ በኖርዝ አሜሪካ ያለነው ተሰባስበን መስገድ አልቻልንም። ለኢዳችንም በመስጊዳችንም ተሰባስቦ መስገድ አልተቻለም ባለው የኮቪድ ወረርሽኝ ምክንያት። ዘንድሮ እንግዲህ የዛሁኑ የዒድ 1442ኛውን አላህ ሱብሃነሁ ወተዓላ ብሎልን በአብዛኛው እንደምታውቁት የአሜሪካ ስቴቶች ማህበረሰቡ በአጠቃላይ የተከተበበት ሁኔታ አለ። በዛም መሰረት እንግዲህ የዲሲን መንግስት አስፈቅደን በዚህ ቦታ ላይ ቀደም ብለን እንደምንሰባሰበው እንድንሰግድ ፈቅደውልን ዛሬ ከአላህ ሱብሃነሁ ወተዓላ ችሮታ በታች የአሜሪካ በተለይም የዲሲ ገቨርንመንት ፍቃድ አግኝተን ይኸው በመሰባሰብ ዛሬ ኢዳችንን በዚህ ሜዳ ላይ አክብረናል።
ሼክ ካሊድ ኢድ አልአድሃ በምዕመናን ዘንድ ትልቅ ቦታ የሚሰጠው የመስዋዕት በዓል መሆኑን አስተውሰው በሀገር ውስጥም ሆነ በውጭ ሀገራት የሚኖሩ ኢትዮጵያውያን ለሀገሪቱ መልካም እንዲጥሩ መልእክት አስተላልፈዋል።
አላህን አብዝተን የምናወድስበትና የምናመሰግንበት በዓል ነውና እዚህም ያሉ ሙስሊም ምዕመናን አገር ቤትም ያሉ ሙስሊም ምእመናን በዚህ አጋጣሚ ኢደሆችን እንዲረዱ እንዲያግዙ አደራላለሁ። ደስታን የጋራ እንድናረግ ዝምድናን እንድንቀጥል በተለይ ደግሞ በአሁኑ ጊዜ በዓለማችን ላይ ያለው ይሄ ወረርሽኝ ስላለ ጥንቃቄውንም እያደረግን ወደ ጌታ ወደ አላህ ሱብሓነሁ ወተዓላ ተማጽኖ አድርገን አላህ እንዲያነሳልን መማጸን እንዳለብን ነው። ከዛም በተረፈ በተለይ በሀገራችን በአሁኑ ጊዜ ያለው የሰላም እጦት ጉዳይም አለ። ሁሉም ምእመናን ወደ ጌታ ወደ አላህ ሱብሓነሁ ወተዓላ ፊቱን በማዞር አላህ ሱብሓነሁ ወተዓላ ለዛች ሀገር ሰላምን እንዲያመጣላት እንዲማጸኑ አደራላለሁኝ።
ኡስታዝ መብሩክ መሐመድ ያለፈው አንድ አመት ከስድስት ወር በሰዎች መካከል የፈጠረውን መራራቅ አስተውሰው ዳግም ከህዝበ ሙስሊሙ ጋር በዓሉን ለማክበር መቻል የተወባቸው ልዩ ስሜት ካጋሩን የሥነ ሥርዓቱ አስተባባሪዎች መካከል አንዱ ናቸው።
በጣም የሚያስፈራ ወቅት ነበረና እኛ ደግሞ ይሄ ፈርስት ኢዝራ ፋውንዴሽን በየአመቱ ኢድ ሰላት እንዲንዳየው ተሰባስቦ ነው ማህበረሰቡ የሚሰግደው ባንድ ላይና ለአመት ተኩል ያህል አልተገናኘንም አልተሰባሰብንም። ሁሉም በየቦታው በየቤቱ ነበር የሚሰግደው። ኢቭን መስጂድ ውስጥ ላይ አይሰግድም ነበር። እና ዘንድሮ ያው እኛ ፈርስት ኢዝራ እናዘጋጅ ብለን ማሻአላህ በዚህ አዘጋጅተን በእውነቱ ሰውም ተነፋፍቆ ነበር በጣም። እና ያ ሁላ ነገር አልፎ ሰው ለመታየት ሁላ ሰው ስታይ የራክ የምትሄደው ሁላ ያ ሁላ ነገር አልፎ ዛሬ እንደ ዛሬ እንደዚህ ተሰባስበን ስታየው ያው አላህን ማመስገን ነው። አልሐምዱሊላህ ረብል ዓለሚን።
ኢትዮጵያና ኢትዮጵያንን ጉዳይ በትኩረት ለሚከታተለው ኢትዮጵያንን በሚመለከቱ ዘመቻዎች ውስጥም በንቃት ተሳታፊነት ለሚታወቀው አብደላ ተክቢር ይህ በዓል ድርብ በዓል ነው።
የዛሬ የአረፋ በዓል ሁለት ድል ነው። አንደኛ አገራችን ኢትዮጵያ ለረጅም ጊዜ ሁላችንም አይምሮ ውስጥ ያለና ስንታገልለት የነበረ ድምጻችን ስናሰማለት የነበረው የሁለተኛ ሙሊት በሰላም መጠናቀቁ በጣም እጅግ አስደስቶኛል። ለኔ ዛሬ ድርብ በዓል ነው ማለት ነው። ከትላንትና ጀምሮ ይሄንን ምስራች ከሰማው ጊዜ ጀምሮ እጅግ በጣም ስደሰት ነበረ። በርግጥ ሁሉም ኢትዮጵያ ህዝብ የሚጠብቀው በአንድነት በጋራ አንድ ላይ በመቆም ምንም ነገር ሳይለየው ለዚህ በተለያየ በሚችለው መልኩ በፋይናንሻልም ድምጽን በማሰማት በኩል የተለያዩ የዲፕሎማ ስራ በመስራቱም በኩል ሲታገሉ የነበሩ ልጆቿ እንደዚህ ቀን ደርሶ ማየታችን እጅግ በጣም በጣም ደስ ብሎኛል።
ነስሪያ አብደላና ቀመሪያ አደም ከባበሩ ላይ ያገኙዋቸው እንስት ትውልደ ኢትዮጵያውያን ናቸው። እንዲህ በአብሮነት የሚታሰበው በዓል ኢትዮጵያና ኢትዮጵያውያን ቸር እንዲገጥማቸው የሚመኙበት በጎ ያልሆኑ እሳቤዎችን የሚሞግቱበት እንደሆነ አጫውተውኛል።
ኢትዮጵያዊነታችን አንደኛነታችን ነው። ሁለተኛ ነገር ደግሞ ራሱ የኢትዮጵያዊነት ባህላችን ላይክ ቤተሰብነት ነው፣ ፍቅር ነው። እኛ እዚህ ሀገር አክስትና አጎት ከዝን ብለው የሚኖሩ ሰዎችን ያህል ነው ባዳ ሆነን እንኳን የምንዋደደው የምንተሳሰበውና ኢትዮጵያዊነት ይሄን ያህል ቢግ ዲል ትልቅ ነገር ነው ለኔና እኔ እኮራለሁ። አም ፕራውድ ኦፍ በኢትዮጵያዊነቴ በጣም ደስ ይለኛልና ያቺን ኢትዮጵያን አላህ ሱብሃነሁ ወተዓላ በጥሩ ነገር ከፍ አድርጓት ማየት እፈልጋለሁኝ።
ኢትዮጵያ ኢንሻአላህ ኢትዮጵያችን አንዳንዶች እንደሚሉት ትፈራርሳለች እንደሚሉት አትፈራርስም፣ ትቀጥላለች። ኢትዮጵያ ሳትፈራርስ ማለት ነው ሁላችንም በአንድነት ሆነን እንደ ድሯችን በፊት እንደነበር ነው። እኛ ባደግንበት አካባቢ እኔ ሳድግ ምንም አይነት የዘር የጎሳ ልዩነት አልነበረምና ሁሉም አንድ ላይ ነው አብሮ የኖረውና ማንነትንም ሳትጠይቅ በእንደዛ አይነት ሁኔታ ኢንሻአላህ እንቀጥላለን እንኖራለን።
ይህንን ስነ ስርዓት ያስተባበረው ፈርስት ኢጅራ ፋውንዴሽን ከ30 ዓመታት በላይ በሰሜን አሜሪካ ትውልደ ኢትዮጵያውያንን በማህበራዊ ትስስርና ሰብአዊ ድጋፍ ዘርፎች ሲያግዝ እንደቆየ አይዘነጋም። ለአሜሪካ ድምፅ ሀብታሙ ስዩም፣ ሲልቨር ስፕሪንግ፣ ሜሪላንድ።
ዘጋቢዎቻችንን እናመሰግናለን። ወደ ተከታዩ ዘገባ እንለፍ። በእስልምና እምነት ተከታዮች ዘንድ የኢድ አል አድሃ አረፋ በዓል እየተከበረ ይገኛል። በዋዘሙያው መኖሪያቸውን በተለይ በዩናይትድ ስቴትስ ያደረጉ ትውልደ ኢትዮጵያውያን የእስልምና እምነት ተከታዮች ያስተባበሩት ለየት ያለ የገንዘብ ማሰባሰቢያ መርሃ ስነ ስርዓት ተካሂዷል። በዋነኝነት በማህበራዊ መገናኛዎችና በበይነ መረብ አውታሮች ላይ በተደረገው ስነ ስርዓት ትውልደ ኢትዮጵያውያኑ በሚሊዮን የሚቆጠር ብር በአባይ ወንዝ ላይ ግድብ እየገነባች ላለችው ሀገራቸው አበርክተዋል። ሀብታሙ ስዩም የዚህን እንቅስቃሴ አስተባባሪ ከሆኑት የአረቡ ዓለም በግድቡ ዙሪያ ያለውን እይታ እንዲያሰፋ ለማገዝ እየጣሩ ካሉት መካከል አንዱ የሆኑትን ኡስታዝ ጀማል በሽርን አነጋግሯቸዋል።
በአባይ ወንዝ ላይ በመሰራት ላይ ያለውን የኢትዮጵያ ህዳሴ ግድብን በተመለከተ የቅርብ ዓመታት የድጋፍና የተቃውሞ ድማ ሆኖ በማገልገል ላይ ያሉት የማህበራዊ መገናኛ ገጾችና የኢንተርኔት አውታሮች ናቸው። ትውልደ ኢትዮጵያውያን የእስልምና እምነት ተከታዮች ግድቡን በተመለከተ በአረቡ ዓለም ያሉ እይታዎችን ለመፈተሽ የከፈቱት አውታር ከነዚህ መካከል ይጠቀሳል። ስሙም የአባይ ንጉሶች ይባላል። ኡስታዝ ጀማል በሽር በዚህ የምስል ገጽ ላይ በሺዎች የሚቆጠሩ ሰዎችን ሲያነቁ ይውላሉ።
የአረብኛ ፕሮግራሞችን በተለይ ወንድም መሐመድ አልዓሩሲ በአልጀዚራ በሌሎችም የአረብ ቻናሎች ላይ ቀርቦ የሚያደርጋቸውን ፕሮግራሞች በመተርጎም ነበር መጀመሪያ የተጀመረው። ከዛ በኋላ ግን በአረብኛው እኛም ችሎታው ያለን ሰዎች ሌሎችም ተጠራርተን በአንድ ላይ እኛም ማገዝ ጀመርን። እሱን በአረብኛም የተለያዩ ሚዲያዎች ላይ እንሞግታለን። ከዛም ያን በመተርጎም ብቻ እንዳንቆም እኛስ ራሳችን ለምን የአረብኛ ሚዲያ አይኖረንም ብለን በዚሁ ሙሉ ከኒል በሚለው ወይም የናይል ንጉሶች በሚለው የአረብኛ ቻናልም ከዚሁ ጋር አብረን እንሰራለን። ስለዚህ በውይይታችን ሂደት ይህንን ባወቅን ጊዜ የግድኛ የአረብኛ ቻናል እንደሚያስፈልገን አመንን። በጣም ብዙ በዚህ ቦታ ላይ የውጭ ጉዳይ ሚኒስትሮቹንም ሌሎቹንም ለማሳመን የሞከር ነበር። ስለዚህም የተወሰነ ስራ ተሰርቷል። በዚህ ለምሳሌ ፋና አረብኛ ፕሮግራም መጀመሩ፣ የኢትዮጵያ የአረብኛ ፕሮግራም ማጠናከሩ ምናምን ከዚህ የመጡ ናቸው። እኛም ደግሞ በጣም በሚገርም ሁኔታ የአረብኛውን ቻናል ብዙ የአረቦቹ ሰዎች እየገቡ የመወያየትም እድል ከፍተን ስልካችን አስቀምጠን ስለምናደርግ ለየት ብሎ በጣም ጥሩ ነገሮች እየተሰራ ነው።
በመገንባት ላይ ባለችው ግድብ ሰበብ ዓለም አቀፍ ውዝግብ ውስጥ የገባችው ኢትዮጵያ ግድቡን ለመጨረስ የሚያስፈልገውን ከ4 ቢሊዮን ዶላር በላይ ገንዘብ በዋነኝነት ለማግኘት የወጠነችው በህዝብ መዋጮ ነው። በሰሜን አሜሪካ የሚኖሩ ትውልደ ኢትዮጵያንም የብዙሃን ትኩረትን ያገኘውን የድጋፍ ማሰባሰብ መርሃ ግብር ለመጀመር የተነሱት 10 ዓመታትን የዘለቀው ትብብር አካል ለመሆን ነበረ።
የተለያዩ ገንዘብ ማሰባሰብ ሂደቶች የተሞከሩ ሂደቶች አሉ። ከዛ ውስጥ አንዱ አምባሳደር ፍጹም አረጋ በዋሽንግተን ዲሲ የኢትዮጵያ አምባሳደር እዚህ ቢሮቸው ላይ የዒድ ፕሮግራም ባለፈው የኛ የዒድ አልፍጥር ላይ አንድ ላይ የኢፍጣር ፕሮግራም አድርገን ነበር እና በሱ ላይ አነሳን። ለምን ደግሞ በሙስሊሞች እና የሙስሊሙን ኮሚኒቲ ቤዝ ያደረገ ነገር አንሞክርም ሲባል እኔ ደስ የሚለኝም ሁሌም ቢሰራ ጥሩ ነው የምለው እንደዚህ በግሩፕ እና በሃይማኖትን በምንም ተሰባጠረን ብንሆንም ነገር ግን አንድ ላይ ደግሞ ብንሰራ የተሻለ ነው የሚል ነው ሁሌ እኔ ስሜቴ። እና ስለዚህ ያንን ሀሳብ ብንወስደውም ፕላትፎርሙን የኢትዮጵያን ሙስሊም አሶሲሽን ሲያትል የሚለው አንድ ድርጅት የራሱ ከታክስ ነጻ የሆነ እንደገና የኤንጂኦ ፍቃድ ያለው ተአማኒነት ያለው ድርጅት ከመሆኑ አንጻር እሱን በበድር ኢትዮጵያ በሚባለው ድርጅት በሱ ጥላ ስር በሱ ሆኖ ጎፈንድሚው ነገር ግን ስራው እንዲሰራ ጀመርን።
የገቢ ማሰባሰብ መርሃ ግብሩ የመጀመሪያ እቅድ 50,000 የአሜሪካን ዶላር ማሰባሰብ ነበረ። የእንቅስቃሴው መጀመር የአረቡ ዓለም በሚያዘውትራቸው የዜና አውታሮች ዘንድ ትኩረት ማግኘቱ ተጨማሪ ሰዎች እንዲረባረቡ ግፊት መፍጠሩን ኡስታዝ ጀማል በሽር ያስታውሳሉ። ይህ መነቃቃት የኋላ የኋላ አንድ ወር ባልሞላ ጊዜ ውስጥ 500,000 የአሜሪካ ዶላር በኢትዮጵያ ከ20 ሚሊዮን ብር በላይ ነው እንዲሰበሰብም አስችሏል።
500,000 ላይ እየደረስን እያለ በመሀልም በጣም የሚገርሙ ሰዎች ነበሩ እየመጡ። ለምሳሌ እዚህ ቦታ ላይ በጣም ከልቤ ላመሰግን የምወደው ወንድም ደስታ ገላጋይ ዘውዴ፣ አቶ ገላጋይ ዘውዴ ልጅ እንደዚህ አድርጋችሁ ለምሳሌ 40,000 ከሰበሰባችሁ እኔ ሌላ 40,000 ማች አረጋለሁ። እንደዚህ አይነት በጣም የሚገርም የሆነ ድንቅ የሆነ ኢትዮጵያዊነት የታየበት የሆነ ማነቃቂያ ነገሮች እየመጡልን በዚህ አይነት መልኩ በእሳቸው በኩል ከወደ 100,000 ብር የሚጠጋ እንደዚህ አይነት ማበረታቻ በግለሰብ ደረጃ ድንቅ ነገር ኢትዮጵያዊነትን ያየንበት የሆነ ዘመቻ ያደረግን። አሁን መጨረሻ ላይ የሚገርምህ ወንድሜ ሀብታሙ ወደ 450 ምናምን አካባቢ እያለን ወይም 60 አካባቢ እያለን 80,000 ከሰበሰባችሁ እኔ 100,000 ብር ሰጣችኋለሁ የሚል ሌላ ኦፈር መጣለን። በዚሁ ጋሽ ደስታ ገላጋይ በኩል የቤተሰብ ሌላ አንድ እህት ጠርተውልን እና በዚህ አይነት መልኩ ይህንን ቻሌንጅ ወስደን እነሆ ትላንትና በምሽቱ ከ610,000 በላይ ሰበሰብን። ከ500,000 በኋላም ወደ 110,000 ውስጥ ገብተናል ማለት ነው። ይሄ ማለት ሌላ ያ ቃል የተገባልን 100,000 ብር በሚመጣበት ወቅት ከ700,000 ብር አለፍን ማለት ነው።
ትውልድ ኢትዮጵያውያን የእስልምና እምነት ተከታዮች ያስተባበሩትና የሌላ እምነት ተከታይ የሆኑ ኢትዮጵያውያንም በጋለ ስሜት ተሳትፎበታል በተባለው የገቢ ማሰባሰብ ዘመቻ ውጤት ደስተኛ መሆናቸውን ኡስታዝ ጀማል አክለው ነግረውኛል። በሳቸው እይታ ግድቡ ኢትዮጵያና ኢትዮጵያውያንን ለኢኮኖሚና ፖለቲካዊ ከፍታ የሚያበቃ ተቃሚ መላ ነው። በግብጻውያንና በሱዳናውያን ዘንድ ግን የኢትዮጵያ ህዳሴ ግድብ ጉዳይ ተቀባይነት የሌለው ቀጠናዊ ስጋትንም የደቀነ ነው። ከ90% በላይ የሚልቀው ህዝቧ ህልውናው ከወንዙ ጋር የተቆራኘ መሆኑን የምትናገረው ግብጽ እስከ ጸጥታው ምክር ቤት የደረሰ ቅሬታዋን አሰምታለች። የሀገሪቱ መሪ አብደል ፈታህ አልሲሲ የሀገራቸውን አቋም በተመለከተ ከረር ያሉ ቃላትን የተጠቀሙባቸው አፍታዎችም አሉ።
يعني صبور جدا لكن ما حدش هيقدر ياخد نقطه ماي من مصر
انا بتام تاغاشني يهننا عندم سو كجبس يوها درشا عندي تطبتوها موسد ايچلم كالهونا جن قطناو لياسبوتو دم ايچل على مرغاغات يغبال مانم سو ايه كنيا حقم بلاينو بلو اياسبم نيالوت ሱዳንም ኢትዮጵያ ገዢውል በሌለበት ሁኔታ የምታካሂደውን የውሃ ግድብ ሙሌት ስራ እንደማትቀበለው ማስተውቀው ይታወሳል። ለአሜሪካ ድምጽ አብታሙ ስዩም ዋሽንግተን ዲሲ።
አብታሙ ስዩምን ለዘገባዎቹ እናመሰግናለን። ወደ ተከታዩ ዘገባ እናልፋለን። የኢትዮጵያ መገናኛ ብዙሃን ባለስልጣን በአዲስ ስታንዳርድ ላይ የጣለውን ጊዜያዊ እገዳ አነሳ። ባለስልጣኑ ከአዲስ ስታንዳርድ ጋር በአትላንቲክና ሁለት ውይይት ማድረጉን ተከትሎ እገዳውን ለማንሳት መወሰኑን አስታውቋል። የባለስልጣኑ ዋና ዳይሬክተር መሐመድ ኢድሪስ ሁለቱ አካላት ባደረጉት ውይይት መግባባት ላይ መድረሳቸውን ለቪኦኤ ተናግረዋል። አዲስ ስታንዳርድ በህዋት የሚመራውን ኃይል የመከላከያ ኃይል ብሎ እውቅና እስከመስጠት በመድረስ የሽብር ቡድኑ አጀንዳ ማራመጃ መድረክ ሆኗል በሚል ሚዲያውን በጊዜያዊነት ማገዱን ማስተዋወቅ ይታወሳል። እገዳው መነሳቱን በማስመልከት በድረገጹ መግለጫ ያወጣው አዲስ ስታንዳርድ አስቀድሞም እገዳ የተጣለበት ከህግ አግባብ ውጪ መሆኑን ቢገልጽም ባለስልጣኑ በበኩሉ ከሚዲያው ጋር በተያያዘ ያሉ ግልጽ ያልሆኑ ጉዳዮች ቀጣይ መዘዛቸው ስለማይታወቅ እገዳውን አንስቶ ለመወያየት መምረጡን ዋና ዳይሬክተሩ አቶ መሐመድ ተናግረዋል። አዲሱ የሚዲያ አዋጅ በቅርብ ጊዜ የወጣ ከመሆኑ ባለፈ አዋጁ በሚደነግገው መሰረት ገና ቦርድ አለመቋቋሙን የገለጹት አቶ መሐመድ ተቋሙ በሽግግር ላይ ከመሆኑን እና ሀገሪቱም ካለችበት ሁኔታ አንጻር በባለስልጣን ውሳኔዎች ዙሪያ የሚፈጠሩ ክፍተቶች እንደሚኖሩ አምነው በመነጋገር ላይ እየተሻሻሉ እንደሚሄዱ ተናግረዋል። ከዚሁ ጉዳይ ጋር በተያያዘ ቪኦኤ የአዲስ ስታንዳርድን ለማነጋገር ያደረገው ጥረት ለጊዜው አልተሳካም። እንደተሳካ ይዘን እንመለሳለን። ኬኔዲ አባተ ዝርዝሩን ያሰማናል።
በበይነመረብ ሚዲያነት የተመዘገበውን አዲስ ስታንዳርድን ከጥቂት ቀናት በፊት ሐምሌ 8 በጊዜያዊነት አግዶ የነበረው የኢትዮጵያ መገናኛ ብዙሃን ባለስልጣን እገዳውን ማንሳቱን ገልጿል። ባለስልጣኑ ከአዲስ ስታንዳርድ ጋር በትናንትናው ዕለት ውይይት ማድረጉን ተከትሎ ነው እገዳውን ለማንሳት የወሰነው። የባለስልጣኑ ዋና ዳይሬክተር መሐመድ ኢድሪስ ሁለቱ አካላት ባደረጉት ውይይት መግባባት ላይ መድረሳቸውን ጠቁመው ባለስልጣኑ በነገው ዕለት ጊዜያዊ እገዳው የተነሳበትን የውቅና ምስክር ወረቀት ለሚዲያው እንደሚሰጥ ተናግረዋል።
ከዚህ በኋላ ኮንቲኒዩስ የሆነ ፊድባክ የምንሰጣጠበት ሁኔታ፣ በሌላ መልኩ ደግሞ በሀገሪቱ ሕግና ስርዓትን አክብረው እንደሚሰሩ እኛም ያው የሚጠበቅብን ሚዲያውን ሰፖርት ማድረግ ስለሆነ ያን ማድረግ እንዳለብን ተማምነን እነሱ ወደ ኦፕሬሽን መመለስ እንደሚችሉ፣ ለዛ ደግሞ እኛ ያደረግነውን ስብሰባ ሪፈር አድርገን ነገ እንዲቀጥሉ እንደምናደርግ ሰስፔንሽኑን ወይም እገዳውን እንደምናነሳ ተነጋግረናል እና የንጉስ ቴዝ ነው የተነጋገር ነው።
አዲስ ስታንዳርድ ሚዲያ በህዝብ ተወካዮች ምክር ቤት የተላለፈውን ውሳኔ ባለማክበር አንድን የሽብር ቡድን የመከላከያ ኃይል ብሎ እውቅና እስከመስጠት በደረሰ ሁኔታ የሽብር ቡድኑ አጀንዳ ማራመጃ መድረክ ሆኗል በሚል ነበር ባለስልጣኑ ሚዲያውን በጊዜያዊነት ማገዱን ያስታወቀው። ትናንት በሁለቱ አካላት መካከል በተደረገው ውይይት ላይ የሚዲያው ተወካዮች የትግራይ መከላከያ ኃይል የሚለውን ስያሜ ህግን ለመተላለፍ በማሰብ እንዳልተጠቀሙ ማብራራታቸውንና ባለስልጣኑም በቀጣይነት መወሰድ ስላለባቸው የጥንቃቄ እርምጃዎች አንስቶ መግባባት ላይ መድረሳቸውንም አቶ መሐመድ ለቪኦኤ ገልጸዋል።
በተለይ ቃላት አጠቃቀም ላይ ያሉ ክፍተቶች እነሱ ከዛ ፐርስፔክቲቭ ወይም ህግን ከመተላለፍ ፐርስፔክቲቭ እንዳላደረጉት ነገሩ በተደጋጋሚ የምናያቸው በአንድ አቅጣጫ ብቻ ያተኮሩ ዘገባዎች የሚዲያውን ኳሊቲ እንደሚጎዱ ነግረናቸዋል። እነሱም ያነሱት አንዳንድ ዘገባዎችን ከተለያየ አቅጣጫ አንስተን ስንሰራ በአገር ሳይድ ደግሞ ከመንግስት ሳይድ ያለውን ሁኔታ ለመረዳት በምንፈልግበት ጊዜ መረጃ የሚሰጠን ችግር አለ የሚል ነገር ነው ያነሱት እና በቂ የሆነ ኢፈርት ማድረግ እንዳለባቸው፣ በተለይ ደግሞ ናሽናል ደህንነት ላይ በተመለከተ ወይም በሚነኩ ጉዳዮች ላይ ለምሳሌ የህዝብ ተወካዮችን
እገዳው መነሳቱን በማስመልከት በድረገጹ መግለጫ ያወጣው አዲስ ስታንዳርድ ቀድሞውንም እገዳ የተጣለበት ከህግ አግባብ ውጪ ስለመሆኑ አዲሱን የመገናኛ ብዙሃን አዋጅ የተወሰኑ አንቀጾች ዋቢ በማድረግ አስታውቋል። ከሚዲያው ጥያቄዎች አንዱ የነበረው ከእገዳ በፊት መወሰድ የነበረባቸው እርምጃዎች አልታዩም የሚል ሲሆን፣ ባለስልጣኑ በበኩሉ ከሚዲያው ጋር በተያያዘ ያሉ ግልጽ ያልሆኑ ጉዳዮች ቀጣይ መዘዛቸው ስለማይታወቅ እገዳ ጥሎ ለመወያየት መምረጡን ነው ዋና ዳይሬክተሩ አቶ መሐመድ የገለጹት።
እኛውን ቴምፖራሪ መታገዳቸው ትክክለኛ ነው ከሚሉ ውስጥ ነው ያለ ነው። ለምን ከመታገድ በፊት ሊኖሩ የሚችሉ ኦፕሽኖችን ማየት ላይ ይታይ ይችል ነበር የሚል ነው ጥያቄ ያነሱት እነሱ። እሱኛው ጋር ላይ ደግሞ እኛ ያልነው ደግሞ ምንድን ነው ይሄ አሁንም ነገም ከነገ ወዲያም አንድ የሚወጣ መረጃ ወይም አንድ ሚዲያ ባህሪ ወይም ፓተርኑ ተመልክቶ በተለይ የሚያወጣው መረጃ በእኛ እይታ ማለት ነው ግልጽ ያልሆኑ ጉዳዮች አሁን እነሱ ጋር ተያይዘን ግልጽ ያልሆኑልን ጉዳዮች ነበሩ። ፓተርን ወይም በሞኒተሪንግ ላይ ተመስርተን ስንመለከት የነበረው ማለት ነው። በመጨረሻ ያ መቶ ቲዲኤፍ የሚለውን አይነት ወይም ትግራይ መከላከያ ኃይል በሚለው ኮንሴፕት በሚመጡበት ሰዓት ኔክስት ሙቫቸው ፕሬዲክተብል አልነበረም ለእኛ ማለት ነው። ስለዚህ ሰስፔንድ አድርገን መነጋገር መቻል አለብን የሚለውን አቋም አወሰድን።
አዲስ ስታንዳርድ በመግለጫው ያነሳው ሌላው ነጥብ ከህግ ውጭ በቦርድ ሳይወሰን መታገዱን የሚገልጽ ነው። የኢትዮጵያ መገናኛ ብዙሃን ባለስልጣን ዋና ዳይሬክተር መሐመድ እድሪስ በበኩላቸው አስቸኳይ እርምጃ በሚያስፈልግበት ጊዜ ህጉ ጊዜያዊ እገዳ መጣልን እንደማይከለክል አመልክተዋል። የአተረጓጎም ክፍተቶችም ሊኖሩ እንደሚችሉ ያነሱት አቶ መሐመድ አዲሱ ህግ በቅርብ ጊዜ መውጣቱን በመጠቆም በህጉ ላይ ያሉ ክፍተቶችን ለማሻሻል እየተሰራ እንደሆነ አብራርተዋል።
ህጉ ላይ ያለው ሁኔታ ቴምፖራሪ ሰስፔንሽን ይከለክላል ብለን እስካሁን አላመንም። ፐርማነንት ግን እገዳ ላይ በሚሆንበት ጊዜ ግን የቦርድ ሁኔታ ይኖራል። በሌላ መልኩ ምንድነው መሰለህ ሎጂካሊ ሆነው ወይም ትመለከተው የንግግሩ ሁኔታ ነገም ከነገ ወዲያም ዲውል ቢያድር የሚያመጣው ተጽዕኖ ከፍተኛ አይደለም የሚባልበት ነገር ከሆነ ያንን ልታይ ትችላለህ። ግን ነገም ከነገ ወዲያም በብሔራዊ ጥቅማችን በተለይ ህዝብን ከህዝብ ሊያጋጭ በሚችል ፈተና ሊፈጥን በሚችልበት ሁኔታ ላይ ግን የመጀመሪያውን ሜዥር ትወስዳለህ። ፈጥነህ ግን ወደዛኛው ሁኔታ የምታስገባበት ይሆናል እንጂ በአሁን ባለው በሚዲያ ባህሪ ካጠፋ ከጨረሰ ምን ካለ በኋላ እንደገና ቦርድ ጠርተህ ምን ብለህ ኦቨርናይት መመሶስ ነው ውሳኔ ሊኖር ይችላል እኮ ማታ ላይ በጨለማ ላይ የሚፈጠር ያልተጠበቀ ሁኔታ በሚፈጠርበት ጊዜ ልታደርገው የምችለው ነገር ይኖራል። እሱን ካላደረግ የሬጉላተሪ ሚናህን በየትኛውም ቦታ ላይ ልሰራው አይችልም። እነዚህ ህጎች በሚስተካከሉበት በሚሉበት ሁኔታ ላይ ያሉ ክፍተቶችን በመመሪያ ላይ ለማስተካከል እንሞክራለን ወይም መመሪያው ላይ እነዚህ አይነት መሀል ላይ ያሉ ጋፖችን ለማየት እየተሞከረ ያለው።
አዲሱ የሚዲያ አዋጅ በቅርብ ጊዜ የወጣ ከመሆኑም ባለፈ አዋጁ በሚደነግገው መሰረት ገና ቦርድ አለመቋቋሙን የገለጹት አቶ መሐመድ ተቋሙ በሽግግር ላይ ያለ ከመሆኑና ሀገሪቱም ካለችበት ሁኔታ አንጻር በባለስልጣኑ ውሳኔዎች ዙሪያ የሚፈጠሩ ክፍተቶች እንደሚኖሩ አምነው ክፍተቶቹ በመነጋገር እየተሻሻሉ እንደሚሄዱ ተናግረዋል። ከዚሁ ጉዳይ ጋር በተያያዘ ቪኦኤ አዲስ ስታንዳርድን ለማናገር ያደረገው ጥረት አልተሳካም። የኢትዮጵያ መገናኛ ብዙሃን ባለስልጣን በአዲስ ስታንዳርድ ላይ ጊዜያዊ እገዳ ከጣለ በኋላ ሁሉም ሚዲያዎች ከህወሓት ጋር በተያያዘ የትግራይ መከላከያ ኃይልና የትግራይ ክልል መንግስት የሚሉ ስያሜዎችን እንዳይጠቀሙ የሚያስጠነቅቅ መግለጫ ማውጣቱ ይታወሳል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲ አባተን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እንወስዳችኋለን። ወደ ኬንያ ነው የምናመራው። ቀደም ብሎም ቢሆን ሴት ስደተኞች የትምህርት እድል በበቂ ሁኔታ አያገኙም። የዓለም አቀፉ ወረርሽኝ ኮቪድ-19 መከሰት ደግሞ ችግሩን የበለጠ እንዲባባስ ማድረጉን የአሜሪካ ድምጽ ዘጋቢ ብራንዳ ሙልኒያ ከናይሮቢ በላከችው ዘገባ ገልጻለች። አንድ በዩናይትድ ስቴትስ የሚደገፍ የረድኤት ቡድን ኬንያ ላሉት ስደተኞች ሴቶችና ልጃገረዶች የመማር ፕሮግራም እያቀረበ መሆኑንም ዘጋቢያችን በላከችው ዘገባ ጠቁማለች። አዳነች ፍሳሄ ታቀርበዋለች።
ከናይሮቢ ወጣ ብሎ በሚገኝ ቦታ ላይ 20 የሚሆኑ ልጃገረዶች የኮምፒውተር ትምህርት ሲማሩ ይታያሉ። ከእነሱም መካከል ፋርቱም ጋራድ የተባለች የ20 ዓመት ዕድሜ ሶማሊያዊት ስደተኛ ትገኛለች። ከአራት ዓመታት በፊት አንድ ሚሊሻ በቤቷ ላይ ጥቃት ከፍቶ አባቷን ከገደለ በኋላ ወደ ኬንያ መሰደዷን ትገልጻለች። በአሁኑ ወቅት ታዲያ ሬፊውጅ ለተባለው በዩናይትድ ስቴትስ የሚደገፍ የረድኤት ድርጅት ምስጋና ያደረሰውና እርዳታና ትምህርት እያገኘች ነው። ናይሮቢ ካሉት ዘመዷም ጋር ተገናኝታለች።
During the pandemic, we are given funds that we are learning at home. Yeah, it was a little bit.
በወረርሽኙ ወቅት ስልክ ተሰጥቶን ከቤታችን ሆነን ስንማር ነበር። መጀመሪያ ላይ በኔትወርክ ግንኙነት ችግርና በጎረቤቶች ጩኸት ምክንያት ተግዳሮት ነበረው። ትምህርቱን በጽሞና ለመከታተል በጣም ያስቸግር ነበር።
ረፍሽ የተባለው የሬዲዮ ድርጅት ኬንያ ያሉትን ስደተኛ ሴቶችና ልጃገረዶችን የሚረዳው የትምህርት ዕድል ያለማግኘት ተጣጨው ሰፊ መሆኑን በመገንዘብ ነው ተብሏል። ጠባቂ የሌላቸው ሴቶችና ልጃገረዶች ለአካልና ለወሲብ ጥቃት የተጋለጡ መሆናቸውንም የሬዲዮ ድርጅቱ አስገንዝቧል። ጀፍሪ ቲጌ በኬንያ የረፍሽ ዋና ኃላፊ ናቸው።
They're the ones who are vulnerable to, you know, sexual gender based violence at the home level.
ልጃገረዶቹና ሴቶቹ ናቸው ለጾታዊ ጥቃት የሚጋለጡት። በመጨረሻም ከሴተኛ አዳሪነት ጋር በተያያዘ ችግር ላይ ይወድቃሉ። ይህ የኢኮኖሚ ችግር የሚያስከትለው ነው።
ረፍሽ ለስደተኛ ሴቶችና ልጃገረዶች መጠለያ ይሰጣል። የትምህርት ዕድልና የክህሎት ስልጠና እንዲያገኙም ያደርጋል። ደራ አናንያ የተባለች ኢትዮጵያዊ ስደተኛ የሁለት አመት እድሜ ህፃን ከነበረችበት ጊዜ አንስቶ ከወላጆቿ ጋር ኬንያ እንደኖረች ትናገራለች። ረፍሽ ሴቶች ራሳቸውን እንዲችሉ በሚያደርገው ጥረት ምክንያት የኮምፒውተር ባለሙያ ለመሆን መብቃቷን ትናገራለች። በባህላዊ አስተሳሰብ ምክንያት ሴቶች ግባቸውን እንዳይመቱ ተሰናክለው ኋላ ሲቀሩ ቆይተዋል ትላለች ደራ።
As refugees, most of us we are taken as got ladies, most of us we are taken as you're supposed to stay home.
አብዛኞቻችን ሴቶች እቤት ውስጥ ተወስነን እንድንቀር ነው የሚጠበቀው። ሴቶች ትዳር መስርተው ልጆች ወልደው ልጆችና ቤተሰብን እንዲጠብቁ ነው የሚፈለገው። ወንዶች ከሴቶች ይልቅ በተሻለ የተማሩ ናቸው።
የተባበሩት መንግስታት ድርጅት የስደተኞች አገልግሎት UNHCR ከ80,000 በላይ የሚሆኑ ስደተኞችና ጥገኝነት ጠያቂዎች በኬንያ ከተሞች እንዲሰፍሩ መደረጉን ገልጿል። ከነሱም 80% ሴቶችና ልጆች መሆናቸውን በኬንያ የተባበሩት መንግስታት ድርጅት የስደተኞች አገልግሎት ቃል አቀባይ ዩጂን ቢያን ተቆመዋል።
ዘጋቢዎቻችንን እናመሰግናለን። በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ ሲተላለፍላችሁ የቆየውን የአሜሪካ ድምጽ ራዲዮ ጣቢያ ስርጭት ነው ስትከታተሉ ያመሻችሁት። ዝግጅቶቻችንን በዌብሳይታችን amharic.voanews.com እንዲሁም በአት ቪኦኤ አምሃሪክ የፌስቡክ ገጻችን ላይ በቀጥታ ማዳመጥም መከታተልም ትችላላችሁ። ሃሽታግ ቪኦኤ አማሪክ ብላችሁ ደግሞ በትዊተር ተከተሉን። ተወያዩ፣ ተነጋገሩ፣ አስተያየቶቻችሁን አካፍሉን። ስርጭቶቻችንን ከኦዲዮ ናው በተጨማሪም በእጅ ስልካችሁ voa.hor.mobi ላይ ታገኙናላችሁ። ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይም እንገኛለን። በተጨማሪም ፕሮግራማችንን በሚገባ አዳምጣችሁ አስተያየትና ጥያቄ ካላችሁ horn@voanews የኢሜል አድራሻችን ነው፣ ጻፉልን። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ፣ ዋና አዘጋጅ ሰለሞን አባተ፣ ሳስተናግዳችሁ የቆየሁት ደግሞ ጽዮን ግርማ ነኝ። የምሽቱን ዝግጅታችንን እያጠናቀቅን በመሆኑ በመጨረሻው ምዕራፍ ላይ ዛሬ የተከበረውን የ1442ኛውን የኢድ አልአድሃ አረፋ በዓል ምክንያት በማድረግ አንድ ሙዚቃ እንጋብዛችኋለን። እኛ ከሙዚቃው ጋር እንተዋችኋለን። በእኛ በኩል ሰላም፣ በደህና አደሩ። በነገው ምሽት እንገናኛለን።
ቢስሚላሂ ብዬ በስሙ ልብረር አረብኛም ባጀብ ለሁሉ እንድነግር ሁቡን ላመላክት ከምስጋና ጋር ሀቢቢ 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 መዲና ና ይበሉኝ
ሀቢቢ 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 መዲና ና ይበሉኝ
ያ ረሱላላህ ሸፋ ይሁኑና የቢላል ኮነን በዲኑ የጸና ጃፈር የረገጠው በስደት ጎዳና
ሀቢቢ 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 መዲና ና ይበሉኝ
ካንድ ሁለት ጊዜ ልዩ ሰበብ ሆነአ አህመድ ነጃሽ ነው ተቀባይ ስብና በነሱ ውለታ ሀበሻም ትግንና
ሀቢቢ 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 መዲና ና ይበልኝ
ሰየ ይበል
Give like a bunch of respect, take what I